ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም ተጀመረ።
ሰላም ጤና ይስጥልን። እንደምን አምሽታችኋል የተከበራችሁ አድማጮቻችን። ዕለቱ ሰኞ ነሐሴ 7 2010 ዓ ም የምሽቱን ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጅ ይታይና
አዲሱ አበበንን። ብርሃን ኃይሉ ፕሮግራሙን ትመራለች። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገቡ።
ሻንጣችን ይዘን ያመጣ ነው። ከህዝብ ወይም ከሀገር ውጭም ሆነ ወታደር እንደማያወጣ ነው እኛ እንትን የምንለው። አያወጣም ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብን።
የኦብነግ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳምሬ ሲጋድን ድምፅ ነው የሰማችሁት። በምሽቱ አብይ ርዕስ ዝርዝሩን ይዘናል።
የሶማሌ ክልል ፕረጋዢ ቅርታ እንደገና አነበዋል። የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መረጡ። የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚስተር ኦቶ አህመድ ሼዲ ናቸው
የተመረጡት። ሌሎችም በርከት ያሉ ወቅታዊ ዘገባዎች አሉን። መልካም ምሽት እየተመኘን አሁን ወደ ዜናው እናልፋለን። የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ቀደም ሲል በመግቢያው እንዳልነው ሻንጣችንን ይዘን ነው የመጣ ነው፣ አንመለስም ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲስ ሊቀመንበር እንዲሆኑ የተመረጡትም የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። ዝርዝሩን በአብይ ርዕስ እናቀርባለን።
በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ ጠቅላይ አቃቢ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ፖሊስ ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይም ለመወሰን ለነገ ቀጠሮ ይዟል። መለስካቸው አመሃ።
ሰኔ 16 ቀን 2010 ዓ ም በመስቀል አደባባይ የአዲስ አበባና የአካባቢዋ ሕዝብ ለጠቅላይ ሚኒስትር አብይ አህመድ ድጋፍ ባሳየው ትዕይንት ላይ የቦምብ ጥቃት በመሰንዘር የተጠረጠሩ ሰዎችን ጉዳይ ፖሊስ ምርመራውን አጠናቆ ለጠቅላይ አቃቢ ሕግ አስረክቧል። በዚሁ መሠረት ጥላሁን ጌታቸው የተባለ ተጠርጣሪ ቦምቡን በማፈንዳት፣ ብርሃኑ ጃፋር ደግሞ ቦምቡን ለጥላሁን ጌታቸው በመስጠትና ሌሎችን ተጠርጣሪዎችን በመኪና ወደ መስቀል አደባባይ በማጓጓዝ ተጠርጥረዋል። አቃቢ ሕግ ከፖሊስ የተረከበውን የምርመራ ውጤት መሠረት በማድረግ ክስ አደራጅቶ ለማቅረብ የ15 ቀን ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። ተጠርጣሪዎቹ በበኩላቸው የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የተጠርጣሪዎቹን የዋስ መብት ጥያቄ በማለፍ ክሱን በሰባት ቀናት ውስጥ አደራጅቶ እንዲመሰርት አዟል። ተጠርጣሪዎቹም በማረፊያ ቤት ይቆዩ ብሏል። ጥቃቱ በተፈጸመበት ዕለት በቸልተኝነት የተጠረጠሩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ግርማ አሰፋን ጨምሮ 11 የፖሊስ መኮንኖችም ፖሊስ ምርመራውን ማጠናቀቁን ጠቅላይ አቃቢ ሕግ ገልጾ የተጠርጣሪዎቹን የዋስትና መብት እንደማይቃወምም ገልጿል። ፍርድ ቤቱም በተጠርጣሪዎቹ የዋስትና ጥያቄ ላይ ብይኑን ለመፍጠት ለነገ ጠዋት 3 ሰዓት ቀጥሯል። ሰኔ 16 ቀን 2010 መስቀል አደባባይ ተደርጎ በነበረው የድጋፍ ሰልፍ በተሰነዘረው ጥቃት የሁለት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ ሰዎች ከባድና ቀላል የአካል ጉዳት እንደደረሰባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በግንባታ ላይ የሚገኘውን የጅማ ኢንዱስትሪ ፓርክን ጎብኝተዋል። ጠቅላይ ሚኒስትር አብይ ጉብኝቱን ያደረጉት ከተባበሩት የአረብ ኤሚሬቶች ከመጡ ባለሀብቶች ጋር እንደሆነ ነው። የጅማ ከተማ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ያስታወቀው። በጉብኝቱ ወቅትም ባለሀብቶቹ በኢንዱስትሪ ፓርክ ውስጥ የመሰማራት ፍላጎት ማሳየታቸውንም ጽህፈት ቤቱ ገልጿል። ዶክተር አብይ ከጅማ ኢንዱስትሪ ፓርክ በተጨማሪም ዱከም ኢንዱስትሪያል ፓርክን ጨምሮ በጅማና በቦንጋ የሚገኙ የጫካ ቡናዎችንም ጎብኝተዋል።
ኢትዮጵያ ለአባይ ግድብ ግንባታ አዲስ ስራ አስኪያጅ ሾመች። ባለፈው ሐምሌ 19 ቀን በተገደሉት ዋና ስራ አስኪያጅ ስመኘው በቀለ ቦታ ምክትላቸው የነበሩት ኤፍሬም ወልደ ኪዳን ናቸው የተሾሙት። የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ዛሬ ሰኞ ከቀትር በኋላ ከኤርትራው ልዑካን ቡድን ጋር ሞቃዲሾ ውስጥ ተወያዩ። ባለፈው ሰሞን አዲስ አበባ የነበረው የኤርትራው ልዑካን ቡድን አባላት ውጭ ጉዳይ ሚኒስትሩ ኦስማን ሳሌ እና የፕሬዚዳንቱ ኢሳያስ አማካሪ የማነ ገብረአብ ይገኙበታል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የጸረ ሙስና ዘመቻዬ ከብዙ ወዳጆች ጋር የሚያጣላኝ ቢሆንም አላቆመውም ሲሉ የኬንያው ፕሬዚደንት ኡሁሩ ኬንያታ ተናገሩ። የኬንያው ፕሬዚደንት ኬንያታ ይህን የተናገሩት መንግስታቸው ሙስናን ለመዋጋት የጀመራቸውን እርምጃዎች እንደሚቀጥል ባስታወቁበት ወቅት ነው። ፕሬዚደንቱ በትናንትናው ንግግራቸው በብልሹ አሰራር ላይ እየወሰድኳቸው ያሉት እርምጃዎች ከብዙ ወዳጆቼ ጋር የሚያጣሉኝ ይሁኑ እንጂ ለሀገር ሕልውና ስል እንደምቀጥልበት ነው ብለዋል። ዘጋቢያችን ገልሞ ዳዊት በዋና ከተማዋ ናይሮቢ በሚገኙ ሕገወጥ ግንባታዎች ዙሪያም ዘመቻ የተጀመረ መሆኑን ገልጾ በሙስና በተጠረጠሩ የመንግስት ኃላፊዎች ላይም ምርመራው እንደቀጠለ አመልክቷል።
በመላው ዓለም የሀገሮችን የሙስና እንዲሁም የህገወጥ ድርጊቶች ደረጃ የሚያጠናው ትራንስፓረንሲ ኢንተርናሽናል የሀገሮችን የሙስና ደረጃ ሲያስቀምጥ ኬንያን ከ180 ሀገሮች 143ኛ ደረጃ ላይ አስፍሯታል። በኬንያ የተስፋፋው ሙስና የሀገሩን ገቢ በመጉዳት የኬንያን ኢኮኖሚ እድገት ገትተዋል ይላል የትራንስፓረንሲ ኢንተርናሽናል ሪፖርት። የኬንያው ፕሬዚዳንት ኡሁሩ ኬንያታ ኬንያ ህዝቦቿን እየጎዳት ካለው ሙስና እንድትላቀቅ ጥረት ላይ ነኝ ባይ ናቸው። በቅርቡ ሁሉም የመንግስት ሰራተኞች ገቢያቸውንና ንብረታቸውን ለመንግስት እንዲያሳውቁ ትእዛዝ አስተላልፈዋል። ኬንያታ በዋና ከተማ ናይሮቢ በህገወጥ ቦታ የተገነቡ ቤቶች እንዲፈርሱ ትእዛዝ አስተላልፈዋል። በተለይ ናይሮቢን አቋርጦ በሚያልፈው ናይሮቢ ወንዝ ዳር የተገነቡ ህገወጥ ግንባታዎች በሶስት ወር ጊዜ ውስጥ መፍረስ አለባቸውም ብለዋል። ትላንት በናይሮቢ መንግስታቸው በሙስና ላይ ሊደረግ ስላለው አቋም ሲናገሩ ዘመቻው ብዙ ወዳጆች ቢያሳጣኝም ለሀገር ስል እቀጥለዋለሁ ብለዋል ኬንያታ።
Over the last few weeks, I've lost very many friends, Bishop.
ባሳለፍነው ሳምንታት ብዙ ወዳጆች ከድተውኛል። ብዙ የስልክ ጥሪም ስቀበል ነበርኩ። እንዴት ቁጭ ብለህ ይሄ ሁሉ ሲሆን ትመለከታለህ እያሉ እንዳስቆም ይወተውቱኝ ነበር። እኔ ግን ማስቆም እንደማይቻል ነው የነገርኳቸው። መገንዘብ የሚገባን ነገር ይህች ሀገር በሰላም እንድትቀጥል ለፍትህ መቆም አለብን። ሙስናንም መዋጋት ይኖርብናል። እንደ ተባልነውም እንግዲህ የአሁኑን ወዳጆቻችንን እንጣ፣ ወደፊት በሄድን ቁጥር ሌላ ወዳጅ እናፈራለንና።
ኬንያታ አክለው ማንኛውም የአገሩ ዜጋ የምታገለግል አገር ለመጪው ትውልድ ማውረስ የመንግስታቸው ዓላማ መሆኑን ተናግረዋል። ባለፈው አርብ የኬንያ ጸረ ሙስና ኮሚሽን የኬንያ መሬት ኮሚሽን ኃላፊ መሐመድ ሷዙሪ ከሙስና ጋር በተያያዘ በቁጥጥር ስር አውለዋቸዋል። ሚስተር ሷዙሪ በቁጥጥር ያዋሉት ከኬንያ ምድር ባቡር ኮርፖሬሽን ዲሬክተር ኢታነስ ማይና እና ሌሎች የሁለቱ መስሪያ ቤቶች አምስት ባለስልጣናት ጋር መሆኑም ታውቋል። ሰባቱ ባለስልጣናት ለነዋሪዎች ሊሰጥ የነበረውን የካሳ ገንዘብ አላግባብ አባክነዋል በሚል ነው የኬንያ የጸረ ሙስና ኮሚሽን ተይዞ እንዲመረመሩ ውሳኔ ያስተላለፈባቸው። ሲቲዝን ቲቪ የተባለ አንድ የኬንያ ቴሌቪዥን ጣቢያ ግንቦት ወር እንዳሳወቀው በኬንያ በዘንድሮ ዓመት ብቻ ከ12 ቢሊዮን ሺሊንግ በላይ የህዝብ ገንዘብ በሙስና ተመዝብረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ እናመሰግናለን። የዩናይትድ ስቴትስ መንግስት ከጣለብን ማዕቀብ የበለጠ ብልሹ የመንግስት አስተዳደር ኢኮኖሚያችንን በእጅጉ ጎርቷል ይላሉ የኢራኑ መሪ አያቶላህ አሊ ሁሜኒ። የሱሪያ ሽምቅ ተዋጊዎች ይዞታ በሆነው ኢድሊብ ክፍለ ሀገር በሚገኘውና የጦር መሳሪያ ማከማቻ መሆኑ በታመነበት ስፍራ በደረሰ ፍንዳታ የሞቱ ሰዎች ቁጥር 69 ደርሷል። የሰሜንና የደቡብ ኮሪያ መሪዎች በመጪው ጥር በሰሜኗ ዋና ከተማ ፒዮንግያንግ ለመገናኘት ቀጥሮ ይዘዋል። ባለፈው ሳምንት የኢንዶኔዥያን ሎምቦክ ደሴት በመታው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር 430 ከዛም በላይ መድረሱ ተገለጠ። ዜናው አበቃ።
አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን ቆዩ። አስተናጋጆቻችሁም ቆንጂት ታዬና
አዲሱ አበበ ነን። ወደ መጽሔት ክፍለ ጊዜ ከማለፋችን በፊት ወደ ኋላ ከሚቀርቡ ቅንብሮች አንዱን ባጭሩ እናሰማ።
እንግዲህ የቤት ውስጥ ያለሁኝ ያው የቤቱ መስታየት ነው። ቤቱን ሲመቱ መስታየቱ መጥቶ ከራሴ ላይ ያረፈ፣ ራሴ ደም ሆነ። ከዚያ በኋላ ደግሞ በዱላም አንገቴ አካባቢ ጋንጄን መቱኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ ውጣተ ብዬ ስወጣ ከጋንጄ ላይ አሁንም በድንጋይ ሲልኝ ባፍ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ፣ እኔ እዚያው ወድቄ ቀርቻለሁ። እንደ ሞትኩ ነው ሌሎቹ ሰዎች የሚያስቡት።
መልአከ ፀሐይ አባ ገብረ ጻድቅ ይባላሉ። በኢትዮጵያ ሶማሌ ሀገረ ስብከት በጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ካቴድራል አስተዳዳሪ ናቸው። አነጋግረናቸዋል። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ
የተናጠል የተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ወደ ሀገር ውስጥ ገብተው በሰላማዊ መንገድ ለመታገል የወሰኑት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ለውጦች እየታዩ በመሆኑ እንደሆነ የድርጅቱ ቃል አቀባይ ገልጸዋል። ሻንጣችንን ይዘን ነው የመጣ ነው፣ አንመለስም ሲሉም አክለዋል። የኦብነግ ውሳኔ ለተጀመረው የለውጥ ጉዞ ትልቅ አስተዋጽኦ ያበረክታል ያሉት ደግሞ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ካሳሁን ጎፌ ናቸው። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ህዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። አዲሱ ሊቀመንበር የሚሆኑት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ አቶ አህመድ ሺዴ ናቸው። እስክንድር ፍሬው ቀጣዩን ዘገባ ልኳል።
ነፍጥ አንግቶ ለአመታት ከመንግስት ጋር የተዋጋ በበርካታ ጉዳዮች ላይም የመረረ ተቃውሞ ሲያሰማ የቆየ ድርጅት ነው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ። በተለያዩ ጊዜያት በሶማሌ ክልል ለተፈጸሙ ጥቃቶችም ኃላፊነት የወሰደባቸው አጋጣሚዎች ነበሩ። ከ11 ዓመታት በፊት በሚያዝያ 1999 በተፈጸመ ጥቃት 65 ኢትዮጵያውያንና 9 የቻይና የነዳጅ ፍለጋ ሰራተኞች ሲገደሉ የድርጊቱ ፈጻሚ እኔ ነኝ ሲል ኃላፊነት መውሰዱ ከነዚህ አጋጣሚዎች መካከል ይጠቀሳል። የኢትዮጵያ መንግስትም እስከ ቅርብ ጊዜ ድረስ ኦብነግን ከኦነግና ግንቦት ሰባት ጋር በአሸባሪነት ፈርጆት ቆይቷል። ዛሬ ግን ሌላ ቀን ነው። የኦብነግ ከፍተኛ አመራሮች ትናንት ማምሻውን አዲስ አበባ ገብተዋል። ከአንድ ወር በፊት በአስመራ በተካሄደ ጉባኤ ወቅታዊውን የኢትዮጵያ ሁኔታና ቀጣይ የትግል ስልቶችን መገምገማቸውንና አገር ውስጥ ለመግባት መወሰናቸውን ነው የድርጅቱ ስራ አስፈጻሚ ኮሚቴ አባል ሻለቃ አሊ ሳሚሬ ሲጋድ ለአሜሪካ ድምፅ የተናገሩት። እዚሁ አዲስ አበባ ካሉበት በስልክ ያነጋገርኳቸው ሻለቃ ሳሚሬ ሲጋድ እንደሚሉት ትናንት የተኩስ አቁም ስምምነት ያወጁት ወደ አገር ቤትም የተመለሱት ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ እየታዩ ባሉ ለውጦች ምክንያት ነው።
በተለይ ዶክተር አብይ ከመጡበት አንስቶ ብዙ ለውጦች ታይተዋል። ብዙ እስረኞች ተለቀዋል። ብዙ የሰብአዊ መብት ድርጅቶች የተለያዩ ሀገራት ክፍሎች እንዲገቡና እንዲንቀሳቀሱ ተደርገዋል። በተለይ አሸባሪ ተብለው የተፈረጁትን ድርጅቶች እንደ ኦብነግ፣ እንደ ኦነግ እና እንደ ግንቦት ሰባት አይነቶቹ የኢትዮጵያ መንግስት ሚኒስትሮች ምክር ቤት ከአሸባሪነት አውጥቶ ተወካዮች ምክር ቤት ደግሞ ከአንድ ወር በፊት ነበረ ይህንን ነገር ያጸደቀውና ከአሸባሪነት ያወጣል ወደ ሀገራችን መግባት እንደምንችል ተደርጓል። በተለይ ደግሞ ለብዙ አመታት አስርተ አመታት በላይ የት እንዳሉ የማናውቃቸው የኦብነግ ከፍተኛ አመራር እስረኞች ተለቀዋል እና በሺር መፍታል እና አብዲክሪም ሙሴ ተለቀዋል። ኮማንደሮቹ የሰላም ጥሪ ደግሞ ቀርቦልናል። ያ ሰላም ጥሪ ተግባር ላይ ለማዋል እንድችል ያንም ውሳኔ አስተላልፈናል።
ኦብነግ በሰላማዊ መንገድ ኢትዮጵያ ውስጥ ለመንቀሳቀስ ትግሉን እዚሁ አገር ውስጥ ሆኖ ለማድረግ ወደ አገር ውስጥ ገባ ማለት ይቻላል? አሁን ባላችሁበት ሁኔታ ነው ወይስ ገና ለድርድር ነው የገባችሁት?
እኛ እኮ አንመለስም። ሻንጣችን ይዘን ነው የመጣ ነው። ከህዝብ ወይም ከሀገር ውጭም ሆነ መታገል እንደማያወጣ ነው እኛ እንትን የምንለው። አያወጣም ደግሞ ህዝባችን ውስጥ የሆነን ነው መታገል ያለብንና ለመብታቸውና ህዝባችን ውሳኔ እዚህ ውስጥ የሆነን ነው መታገል ያለብን። ባለፈው ከአንድ ወር በፊት ነበር አስመራ ላይ ያካሄድ ነው የድርጅቱ ሶስተኛ መስረተ ጉባኤ። ወደ 300 በላይ አባላት ከተለያዩ ሀገራት ተወታቶ ነው እዛ የተገናኙ። የወሰነው ውሳኔ በሰላማዊ ሁኔታ የሚገኙበት ከሆነ ወደ ጦርነት የሚገባበት ምንም አይነት ሁኔታ የለም። ስለዚህ ወደ ሀገር ገብተን ህዝባችን ማወያየትና መታገል ኦልሬዲ የድርጅቱ ውሳኔ ነው። እሱም ተግባር ላይ እናውለዋለን።
የኢትዮጵያ መንግስት በበኩሉ ኦብነግ የደረሰበት ውሳኔ ለአገሪቱ የሚጠቅም ትልቅ እርምጃ መሆኑን አስታውቋል። ለኦብነግ የልዑካን ቡድን አቀባበል ያደረጉት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ አክለው እንዳሉት ይህ መንግስት ለተለያዩ የፖለቲካ ኃይሎች ያቀረበው ይፋ ጥሪ እያገኘ ያለው ምላሽ ማሳያ ነው።
እንግዲህ መንግስት በሀገራችን የዲሞክራሲ ምህዳሩ መጠበቡን በስፋት ከገመገመ በኋላ በሀገር ውስጥም ሆነ በሀገር ውጭ የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች ወደ ሀገራቸው ገብተው ሰላማዊና የሰለጠነ የፖለቲካ ትግል እንዲያደርጉ ይፋዊ ጥሪ አቅርበዋል። ይህንን ጥሪ ተከትሎ የተለያዩ ብሔሮችን የሚወክሉ የፖለቲካ ፓርቲዎች ገብተው በሰላም እየተንቀሳቀሱ ይገኛሉ። ኦብነግን በተመለከተ በሽብር ክሱ የተከሰሱ ፓርቲዎች ስለነበሩ የሽብር ክሱ እንዲነሳላቸው በተወካዮች ምክር ቤት አሸባሪ ድርጅትነት እንዲፋቁ ተደርጎ ፍረጃው እንዲነሳ ተደርጎ ኦብነግም ከመንግስት ጋር ያለውን ድርድር ጨርሶ ወደ ሀገር ለመግባት ወስኗል። ዛሬና ነገ ውስጥ የሚገባ ነው የሚሆነው። በተመሳሳይ ኦብነግም የቀረበለትን ጥሪና ለጥሪው በጎ ምላሽ በመስጠት ወደ ሀገር ለመግባት ተወስኖ ትናንትና ማታ የኦብነግ ቃል አቀባይና ከእሳቸው ጋር ያሉ ሌሎች የስራ አስፈጻሚ ኮሚቴ አባላት ወደ ሀገር ገብተዋል።
ተኩስ አቁሙ ዩኒላተራል ነው የሚለው የተናጥል ነው የሚለው የኦነግ የተኩስ አቁም፣ ይሄ ማለት ከኢትዮጵያ መንግስት ጋር በተደረገ ውይይት በቃ በአጠቃላይ የተኩስ አቁም ታውጇል ከሚል ጋር ትንሽ ይለያል እና ይሄ እንዴት ነው የሚታየው? በእናንተ
ዝርዝር ስምምነቱ ላይ በሂደት መግለጫ የሚሰጥበት ነው የሚሆነው። ለጊዜው ግን የተናጥል ተኩስ ማቆም ስምምነት አውጆ ነው ወደ ሀገር እየገባ ያለው። ይሄ ለሀገራችን ትልቅ እርምጃ ነው። ለተጀመረው የለውጥ መንገድም የለውጥ ጉዞም የራሱን አስተዋጽኦ እንደሚያበረክት ይታመናል። ሀገራችን በጦርነት የምታመስ ሀገር ሳትሆን ዜጎቿ ለዚች ሀገር ይበጃል በሚሉት የፖለቲካ ሀሳብ ዙሪያ የሚከራከሩበት አውድ የሚከፍት አዲስ መንገድ አዲስ የሰለጠነ አግባብ በመሆኑ በመንግስት በኩል የተኩስ አቁም ውሳኔያቸውን እያደነቅን፣ በቀጣይ ግን ወደ ሀገር ሲገቡ ከመንግስት አካላት ጋር እየተወያዩ ቀጣይ እርምጃዎች ኖሮ ነው የሚሆነው።
አቶ ካሳሁን ዝርዝር ስምምነቱ ወደፊት ይገለጻል ሲሉ የተፈረመ ስምምነት አለ ማለት ነው? ውይይቶች ነበሩ? ውስጥ ውስጡን የተካሄዱ የተፈረሙ አሉ?
በዛ ደረጃ የለም። ነገር ግን ይፋዊ በመንግስት በኩል ጥሪ ቀርቦላቸዋል። ያንን ጥሪ አክብረው ነው የገቡት። ሀገር ውስጥ ሲገቡ ግን ውይይቶች ይኖሯቸዋል ከመንግስት ጋር፣ ከእነሱ ፓርቲ ጋር በሚኖረው ጉዳይ ላይ ቀጣይ ውይይቶችም እየተመቻቹ ነው ያሉት። በዋናነት ከፌዴራል መንግስትና ክልሉን ከሚመራው ገዢ ፓርቲ ሶዴፓ ጋር በቅርቡ እንደሚወያዩ ነው የሚጠበቀው። መድረኩ የሚመቻች ነው የሚሆነው።
ከዚህ በፊት የነበሩ ልምዶችን እናንሳ። አንዳንድ ፓርቲዎች ኦነግን ኦብነግን ጨምሮ ወደ ሀገር ውስጥ ገቡ ይባልና ሌሎች ሰዎች ውጭ አሉ፣ አይ አንድ ክንፍ ነው የገባው እኛን ሙሉን ድርጅታችንን የሚወክሉ ሰዎች አልገቡም በሚል እንደዚህ አይነት ሰጥ አገባዎች እነሱ ነበረ ከዚህ በፊት። አሁን ግን በትክክል ኦብነግ የኦጋዴን ብሔራዊ ነጻ አውጪ ግንባር ለበርካታ ዓመታት ውጭ ሆኖ በትጥቅ ትግል አማራጭን ወስዶ ሲንቀሳቀስ የነበረው አገር ውስጥ ገብቷል ማለት እንችላለን?
በደንብ እንችላለን። ኦብነግ ከአንድ ቀን በፊት የተኩስ ማቆም ስምምነቱን ገለጸ። ሁለተኛው ቀን ወደ ሀገር ነው የገባው የነሱ ልዑካን ቡድን አባላት ናቸው። የተወሰነ አካል በግለሰብ ደረጃ ሊቀሩ ይችላሉ። ነገር ግን ፓርቲ ወደ ሀገር የሰላም መንገዱን መርጦ ገብቷል ብሎ መናገር የሚያስደፍር ሁኔታ ነው ያለው።
ከዚሁ ከሶማሌ ክልል ጋር በተያያዘ ዜና የክልሉ ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሶዴፓ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴ ናቸው የፓርቲው ሊቀመንበር ሆነው የተመረጡት። ሰሞኑን ዋና ከተማዋን ጅጅጋን ጨምሮ በተለያዩ የሶማሌ ክልል ከተሞች በተፈጠረ ብጥብጥ ንጹሃን ዜጎች መገደላቸው፣ አብያተ ክርስቲያናት መቃጠላቸው፣ በርካታ ንብረትም መውደሙ ይታወሳል። ለተፈጠረው ችግር ዋናው ምክንያት የክልሉ አመራር እንደሆነም ሲገለጽ ቆይቷል። አሁን የተደረገው ሽግሽግም የተፈጠረውን ችግር ሊቀርፍ እንደሚችል የፌዴራል መንግስቱ እምነት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ካሳሁን ጎፌ ይህንኑን ያንጸባረቁት
እንግዲህ የሶዴፓ ያደረጉት ስልጣን ሽግሽግና ያጋጠመውን ቀውስ የገመገሙበት አግባብ በዋናነት ለኢሶዴፓ የሚታወቅ ጉዳይ ሆኖ እንደ ፌዴራል መንግስት ክልሉ ሰላም እንዲሆን፣ ክልሉ እንደየትኛው ለነዋሪዎች ምቹ የሆነ ክልል እንዲሆን ይፈልጋል። የህግ የበላይነት የተከበረበት ክልል እንዲሆን ይጠበቃል። ያን ለማድረግ በዋናነት ብልሽቱም የአመራር ብልሽት ነበረ። የአመራር ብልሽቱን ለማስተካከል ኢሶዴፓ ማጋጠመው ችግርም ሆነ ከችግር ለመውጣት የሚደረገው ጥረት ላይ የአንበሳ ድርሻ ያለው በመሆኑ ሰሞኑን ሰፋፊ ውይይቶች እያደረጉ ነው ያሉት በማዕከላዊ ኮሚቴ ደረጃ። የአመራር ሽግሽግም አድርገው ክቡር አቶ አህመድ ሽዴን የኢሶዴፓ ሊቀመንበር አድርገው መርጠዋል። ስለዚህ ያጋጠመውን ችግር ሊቀይር የሚችል የአመራር እርምጃ ነው የወሰደው ብሎ መገምገም ይቻላል። ዝርዝር ጉዳዮች ከጉዳቱ ጋር የተያያዘ የክልሉ መንግስት መግለጫ ይሰጣል ተብሎ ይጠበቃል። በእኛ በኩል ግን በአሁኑ ወቅት የኢትዮጵያ ሶማሌ ክልል የሰላም ሁኔታ ወደ ነበረበት ሁኔታ ተመልሷል። ቀጣይ የማረጋጋትና መልክ የማስያዝ ስራዎች ግን ኢሶዴፓ ራሱ ኃላፊነት ወስዶ እንደሚሰራ ነው የሚጠበቀው።
አብዛኛውን ጊዜያቸውን በፌደራል መንግስት የተለያዩ ኃላፊነቶች ያገለገሉት አህመድ ሺዴ ከሶማሌ ክልል ገዢ ፓርቲ ሶሆዴፓ ወጣት አመራሮች አንዱ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሀዲድ ውስጥ ባስገቡት የኢትዮጵያ ፖለቲካ ውስጥም ቀዳሚ ሚና እንዳላቸው ይነገራል። በርካቶች ከለውጡ ደጋፊዎች ጎራ ይመድቧቸዋል። ከጠቅላይ ሚኒስትሩ የቅርብ ሰዎች እንዳንዱም ይቆጥሯቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣዩ ዘገባ እናልፋለን። በነገራችን ላይ ትናንት ሻሸመኔ ጀዋርን ለመቀበል በወጣ ህዝብ መካከል በደረሰ መገፋፋትና መረጋገጥ የሰው ህይወት ማለፉ ይታወቃል። ያን የተመለከተ ዘገባ እየተቀነባበረ ነው፣ እንደደረሰን እናቀርባለን። ከዚያ ቀጥሎ ወደ ያዝነው ዘገባ እንለፍ። በኢትዮ ኤርትራ ሰላም ጉዳይ የህወሓት አመራሮች ሰላሙን ይፈልጉታሉ የሚል ጥርጣሬና ጥያቄ በኤርትራ መንግስት መሪዎችም የነበረ ቢሆንም በአካል ተገናኝተን ከተወያየን በኋላ ግን ለሰላም ያለንን ከፍተኛ ፍላጎት አረጋግጠዋል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ያለን እድል ተከባብረን አብረን መኖር ወይም መበታተን ብለዋል ነበር። በዚያ ላይም ማብራሪያ ሰጥተዋል። ሙልጌታ አጽብሃ ነው ዝርዝሩን ይላከልን።
የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁን ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅደም እንዳለበት ለመግለጽ መሆኑን ተናግረዋል።
እንከባበር ነው የተባለ መልእክቱ እሱ ነው። ተከባብረን ሀገራችን ወደፊት እንውሰዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው ነው። ለዚህ ነው እንከባበር የሚለው መልእክት የተላለፈ። የእኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይም እንደዛ ነው። በእኩልነት የምንኖርባት አገር ነው የምንፈልገው ነው። አንድ የበላይ አንድ ወደታች የሚባል አናውቅም።
ሀሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሓት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሓት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሓት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል። ለታሪክም በድምፅ ተቀርጾ ያለ ነው ብለዋል ምክትል ርዕሰ መስተዳድሩም። ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል።
መሻሻልም ካለ አሻሽለን ለውጥ እናምጣ። አፈረካክሰን አይደለም ወይ ምንም የለም በሚል አይደለም። የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ አገር እኛ ብቻ ሳይሆን ማለት ነው ሌሎችም የመሰከሩበት አጥፍተህ ለውጥ አመጣለሁ ልትል አይችልም። ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለ።
በመቀለ ከተማ የተደበቁ ሰዎች አሉ። መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ። ለዚህስ የእርሱ አስተያየት ምንድን ነው ተብለው ተጠይቋል። ለዶክተር ደብረጽዮን መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል። ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለህግ እናቀርበዋለን ሲሉ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሓት የሰላም ሂደቱ እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ለኢህአዴግ አጀንዳ ያቀረበው ህወሓት ነው ሲሉ ተናግሯል። የሰላም ሂደቱ ህወሓት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል።
ኤርትራ መሪዎችም ሳይቀር ያነስተውታል። ግን ይሄ የሚገርም አይደለም። የሀገር እንኳን ጥያቄ ስልጣን አንስቶ እነሱም ትፈልጋላችሁ ይህን ሰላም እስከ ማለት መሄድ ግራ የሚያጋባ ነው። ከመነሻው ሲገለጥላቸው እነሱም ግልጽ ሆነላቸው። ባለፈው ሰልፉ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም ተፈልጋለ። አሁንም የግድ ነው ህዝቡ ያልተሳተፈበት የሚባል ነገር ሰላም ማምጣት ይሄ ብዙ ደም የተፋሰሰበት ህዝብ ወደ ሌላ ደም መፋሰስ ማስገባት ማለት ነው።
በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሓት 13ኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑን ዶክተር ደብረጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ሙልጌታ እናመሰግናለን ለዘገባው። ቀደም ሲል ተቆም ወዳደረኩት ዘገባ ነው የምናልፈው። ትናንት የኦኤምኤን ዲሬክተር ጃዋር መሐመድን ለመቀበል በወጣው ህዝብ መካከል በደረሰው መገፋፋትና መረጋጋት የሶስት ሰዎች ህይወት መጥፋቱ ይታወሳል። ከሰባ በላይ የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አንድ ማንነቱ ያልታወቀ ሰው እዚያው ሻሸመኔ ህዝቡ ከተሰበሰበበት ስቴዲየም ራቅ ብሎ አንድ ማንነቱ ያልታወቀ ሰው ቦምብ ይዟል ተብሎ ዘግናኝ በሆነ ሁኔታ ህይወቱ ማለፉም ይታወቃል። የከተማዋ አስተዳዳሪ እርምጃውን ማውገዛቸውን ጠቅሶ ሙክታር ጀማል ዘገባውን አድርሶናል።
በጣም ብዙ ቁጥር ያለው የሻሸመኔ ከተማና አካባቢዋ ነዋሪዎች ወደ ሻሸመኔ ስቴዲየም ሲጓዙ የነበረው ከፍተኛ የሰው ቁጥር መተፋፈግና መገፋፋት በመፈጠሩ ለነፍስ መጥፋትና የሰው አካል መጉደል ምክንያት ሆኗል። ይህ መገፋፋት ከፍተኛ የደህንነት ስጋትና ችግር እየፈጠረ በመምጣቱ በእንግድነት የተገኙት የኦኤምኤን ዳይሬክተርና ፖለቲካ ተንታኙ ጃዋር መሐመድ ከአካባቢው ባለስልጣን ጋር ስቴዲየሙን በመልቀቅ እንዲወጡ ተደርጓል። ትላንት በዕለተ እሁድ ሻሸመኔ ፌሽታና ድግስ አዘጋጅታ ተገፋፍተው ለአካል ተጎድተው ነፍሳቸው ለጠፋ እያዘነች በከተማዋ ለተፈጠረ ኢሰብአዊ ድርጊት ደግሞ ሀፍረቷን ተከናንባ ውላ አድራለች። በዛሬው ዕለት ከተማዋ ሙሉ በሙሉ ሰላማዊ መንፈስ የሚታይባት ሲሆን፣ ነዋሪዋ ግን የተከናወነው ነገር እኛን፣ ስራችንን፣ ባህላችንን የማይገልጽ ነውር ነው የተከናወነብን ሲሉ ነው የሚናገሩት።
ቦምብ ያዘ ከተባለ ይመታል። ሁሉም ሰው ነው የሚመታ ሰው አታውቅም። እከሌ ነው የመታው የገደለው የሚባል ነገር የለም። ሁሉም ሰው ወጣት ብቻ ነው ያለው ሰው ነው የሚመታው። ለዛ ምክንያት ሊሞት
ግድያ ኦሮሞን አይገልጽም። ኦሮሞ ለነጻነቱ የሚቆም ህዝብ እንጂ ለጥቃትና ህዝብን ለመግደል የሚቆም ህዝብ አይደለም። ከቶም ሸሽመኔ ከተማ ላይ እንዲህ አይነት ነገር ተደርጎ የተልኮ እንትን ነው ብዬ ነው የምገልጸው።
በጣም አዝኛለሁ። በሻሸመኔ ላይ ትላንትና የተከሰተው ነገር በጣም በጣም አሳዝኖኛል። የተሰቀለውን ሰው አውርዱልን እስከ ማለት እስከ መለመን ድረስ እግራቸው ስር ወድቅን እስከ መለመን ድረስ ነበር። ይህ ነው ይህን ነገር የሚያደርገውን አናውቅም። ፊት ለፊታችን ብዙ ናቸው። እንግዲህ ይመስለኛል ይህን ነገር ያደረጉት የሻሸመኔ ህዝብ ያለበት አይመስለኝም።
በፍጹም የማይገልጸን ማንነታችንንም የማይወክል ነው ነው የሚሉት የምዕራብ አርሲና ሻሸመኔ ከተማ ቄሮ ሰብሳቢ ወጣት ከማል ወልይ።
አሁን ትላንትና በተከሰተው ክስተት ላይ በጣም ነው የምሰማን። እኛ ትላንትና ጠላታችን ሲገለን ራሱ ሰው አልገደልንም። ትላንትና ደግሞ እኛ እቺ ጭላንጭል ባገኘንበት ሰዓት እቺን እንዴት አድርገን ነው ጠንከራ አድርገን የምንይዘው ብለን ፍቅር ማደመር ብለን በምንጮበት ሰዓት እኛ ባልጠበቅነው መስመር ሰሩብን። እነዚህን እንደዚህ አይነት አጥፊ ድርጅቱን አጥፊ ተደራጅቶ እንደዚህ አይነት ነገር የሚያደርገውን ይዜም በአካል ለማቅረብም ዝግጁ ነን።
ቦምብ ይዟል ተብሎ ሲነዛ በነበረው መሰረተ ቢስ ወሬ የሰው ነፍስ አላግባብ መጥፋቱ በጣም አሳዝኖናል ያለው የሻሸመኔ ከተማ ፖሊስ መምሪያ ጽሕፈት ቤት በዕለቱ ምንም የተያዘ ቦምብ አለመኖሩን፣ ወሬውም ሆን ብሎ ሁከት ለመፍጠር የተፈጠረ መሆኑን ነው የሚናገሩት።
ከተማ ስር ሆነ ፖሊስ ብቻ ህብረተሰቡም በጣም ተሰምቶታል። መደረግ ያሌለበት ነገር ነው። ከባህል አኳያም ከህግ አኳያም በጣም አስነዋሪ አሳፋሪ ነገር ነው የተደረገው። ምንም አይነት ነገር ያላዘን ሰው በጥርጣሬ ብቻ ይሄ ነው ስለተባለ ብቻ መንገድ ላይ አባሮ እንደዛ ማድረግ አግባብ አይደለም። ሰውየው ላይ የተገኘ ነገር እኛ እስካሁን በፖሊስ ያጠራው ነገር የለም። በከተማችን ደግሞ የተያዘ ቦምብም የለም።
በዚህ ምክንያት የሞተውን ሰው ማንነት ለማረጋገጥ እስካሁን ግን አለመቻሉን፣ ቤተሰብ እየተፈለገ መሆኑንም የሻሸመኔ ከተማ ፖሊስ መምሪያ አዛዥ ኮማንደር መኮንን ታደሰ ለአሜሪካ ድምጽ ሬዲዮ ገልጸዋል።
ማንነቱን እየፈለግን ነው። ስናገኘው ምንም መረጃ ላሉ አልነበረው ቁቱን ነው የነበረው። ታወቀ ሌሎች ነገሮች ያልነበረም በተጨናነቀ ሁኔታ ውስጥ ነው በግድ አስከፍተን ሬሳውን ያነሳ ነው። ስለዚህ ወደ ሆስፒታል ወስደ ነው ቤተሰቡን እየፈለግን ነው ያለ ነው።
ለሰው ነፍስ መጥፋትና አካል ጉዳት ምክንያት የሆኑትን የሻሸመኔ ህዝብ ያወግዛቸዋል፣ አሳዶም ለህግ ያቀርባቸዋል ብለዋል የሻሸመኔ ከተማ ከንቲባ አቶ ደስታ ቡክሉ።
ቦምብ ይዟል በማለት አንድ ግለሰብ ክፉኛ ተደብድቦ ህይወቱ አልፏል። አሰቃቂ የሆነ ግድያና ኢንሁማን የሆነ ነገር ነው የተደረገው። የሻሸመኔ ከተማ ህዝብ ይሄንን ድርጊት ይቃወማል አጥብቆ የሚቃወም መሆኑን በዚህ ጋጣሚ ለመግለጽ ፈልጋለሁ። ይሄን ወንጀል የሰሩትን ወንጀለኞች አሳደን የገቡበት ገብተን ለህግ አቅርበን ለህዝባችን ከዚህ ወደፊት የምንገልጽ ይሆናል ማለት ነው።
ያጋጠመውን ችግር በተመለከተ ሐሳባቸውን እንዲሰጡን አቶ ጃዋር መሐመድ ልናነጋግራቸው ሙከራ ብናደርግም ሳይሳካልን ቀርቷል። ነገር ግን በፌስቡክ ገጻቸው በጻፉት ጽሑፍ ባጋጠመው ችግር ከፍተኛ ሀዘን የተሰማቸው መሆኑንና ከዚህ ቀደም በሌሎች ከተማታ ይዞ የነበረ ተመሳሳይ ጉብኝት እንደማይደረግና ሙሉ በሙሉ መቋረጡንም ገልጸዋል። ለአሜሪካ ድምጽ ሬዲዮ ሙክታር ጀማል ነኝ ከሻሸመኔ።
የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል አሁን የመጨረሻው ላይ ደርሰናል። እንደውም ባህር ዳር ከተማ ነሐሴ 1 ቀን 2008 ዓመተ ምህረት የተቃውሞ ድምጽ ለማሰማት ወጥተው ህይወታቸውን ላጡ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች ትናንትና የገንዘብ ድጋፍ ተደርጓል። የባህር ዳር ከተማ ወጣቶች አዲስ አበባ ከሚኖሩ የክልሉ ባለሀብቶችና የከተማዋ ነዋሪዎች ጋር በመተባበር በቅርቡ የገቢ ማሰባሰቢያ መርሃ ግብር አካሂደው ነበር። በዚያም 2.2 ሚሊዮን ብር መሰባሰቡን ጠቅሳ ከባህር ዳር ዘጋቢያችን አስቴር ምስጋናው የላከችው ዘገባ እነሆ።
ከሁለት ዓመት በፊት በሀገሪቱ የተንሰራፋው ቅጥ ያጣ የመልካም አስተዳደር ችግር፣ ስራ አጥነት፣ ሙስና፣ የሰብአዊ መብት ጥሰት ያንገበገባቸው የባህር ዳር ከተማ ወጣቶች ነሐሴ 1 ቀን 2008 ዓመተ ምህረት ነበር የተቃውሞ ድምጻቸውን ለማሰማት አደባባይ የወጡት። እነዚህ ፍትህ የተራቡ ወጣቶች ጥያቄዎቻቸውን ሰላማዊና ዲሞክራሲያዊ በሆነ መንገድ ለመግለጽ ቢፈልጉም ለጥያቄዎቻቸው መልስ የሆነው ግን አፈሙዝ ነበር። ታዲያ በዚህ ዕለት በርካቶች ቆሰሉ፣ ጥቂቶቹ ሞቱ። ሀገር በሐዘን ድባብ ተዋጠች። ያኔ ልጃቸውን ያጡ እናት ዛሬ የሚያነባሉ።
ረተወጥት ተው ልጄ ረተው አልኩት። እንግዲህ ጀመርሽ ዝም በይ አንቺ ምንም አልሆን አለኝ። ዙሪ ቀረ።
ወጣት ዮናስ ጋሻው ነሐሴ 1 ቀን 2008 ዓ.ም የተካሄደውን የተቃውሞ ሰልፍ አንተነህ ያቀናበርከው ተብሎ ታስሮ እንደነበርና ለጆሮ የሚከብድ የሰብአዊ መብት ጥሰት እንደደረሰበት ነግሮናል።
ፓራዛይድ ሆኗል። ይሄኛው አይታጠፍም፣ ግኝ ቀኝ እግር። ይህም እንደምታየው ቫይብሬት እያደረገ ነው። አማራን አንገቱን አስደፍተነዋል። ታሪክ እናጠፋለን። የጤፉን ምርት ወደ ጫት ከመምርት ቀየርንላችሁ። ያን ስናደርግላችሁ ግን በአደንዛዥ እጾች ስለማንነታችሁ እንዳታውቁና አንገታችሁን ደፍታችሁ እንድትሄዱ ለማድረግ።
ወይዘሮ የትነበርሽ መንግስቱ የሰባ ዓመት ሽማግሌ ናቸው። ልጃቸው ይታይ ካሳ የቀን ስራ እየሰራ ነበር የዕለት ጉርሳቸውን የሚሸፍንላቸው። ይታይ ዛሬ የለም። እናትም እስካሁን ያነባሉ።
አንድዜ በባጃጁ አንድዜ ቀዱ ስራ እያለ ትምህርቱን ጨርሶ ትምህርት ቀረበት ያኑ ነበረ የሚጠቁር ምንም የለው ለችንጫት እየ ለቀመ ለበላብት እየሰጠ እጃችን ብር ያመጣልኛል። ቡድም ገዛሁ ቀለብም ገዛሁ ነበረ። ምን ይሸሸጋል? ለትዳር አልበቃ ግን አድጋ ድግሪል።
እነዚህ ለፍትህና ለዲሞክራሲ ሲሉ ራሳቸውን ሻማ ያደረጉ ወጣቶች ዛሬ ለመጣው ለውጥ ባለውለታ ናቸው። ይህንን ውለታ አንረሳም ያሉ ሰባት የባህር ዳር ከተማ ወጣቶች ኮሚቴ በማቋቋም ገቢው ለተጎጂ ቤተሰቦችና የአካል ጉዳት ለደረሰባቸው ወገኖች የሚውል የገቢ ማሰባሰቢያ ፕሮግራም በቅርቡ አካሂደው ነበር። በዚህም ከባህር ዳር ከተማ ነዋሪዎችና የክልሉ ተወላጆች ከሆኑ ባለሀብቶች 2.2 ሚሊዮን ብር ሊሰበሰብ መቻሉን የኮሚቴው አባል አቶ በዛብህ ጥሩነህ ተናግረዋል።
እነዚህን በእኛ ስትሉ ነው ዋጋ የከፈላችሁ ብለን ሐሳባችን የምንገልጽላቸው በምን መንገድ ነው በማለት ሐሳብ አንስተው ድጋፍ እናሰባስብና እስቲ የምንጠይቅበት መንገድ እነሱን የምናይበት መንገድ እንፈልግ ብለው ሐሳቡን አነሱ። እግዚአብሔር የተመሰገነ ይሁን። አዲስ አበባ ያሉ ባለሀብቶች ያለምንም ማቅማማት ይህን የተባለውን 2.2 ሚሊዮን ብር ከ10 15 ከማይሆኑ ግለሰቦች አግኝተዋል።
ትላንት በተደረገው የድጋፍ ስነ ስርዓት ላይ 79 የአካል ጉዳተኛ ለሆኑ ለእያንዳንዳቸው የ15000 ብር፣ 24 ህይወታቸውን ላጡ ቤተሰቦች ደግሞ ለእያንዳንዳቸው የ30000 ብር ገንዘብ፣ በድምሩ ለ103 ሰዎች ድጋፍ ተደርጓል። ስለተደረገላቸው ድጋፍ እነ ዮናስ እንዲህ አመስግነዋል።
በጣም ከጎንሽ ሰው እንዳለ ነገም ከነገም በኋላ አልተጎዳንም። እንደዚህ አይነት ጭላንጭል ማየት፣ እንደዚህ አይነት ባለሀብቶች በዚህ ሰዓት ከእንደዚህ ከፖለቲከኛ ጎን መቆማቸው ለእኔ ትልቅ እርካታ ነው ያለኝ።
በዚህ ዝርዝር ውስጥ ስማቸው ያልተካተቱ ነገር ግን የጉዳቱ ሰለባ የሆኑ ሰዎች ካሉ እስከ ነሐሴ 25 2010 ድረስ ህጋዊ ማስረጃ ይዘው ወደ ከተማ አስተዳደሩ በመሄድ መረጃና እርዳታ ማግኘት እንደሚችሉ ኮሚቴዎች ይናገራሉ። ትላንት በተደረገው የድጋፍ ስነ ስርዓት ላይ አዲሱን የባህር ዳር ከተማ ከንቲባ አቶ ሙሉቀን አየን ጨምሮ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ክብራትና ክብራን አድማጮች ከአሜሪካ ድምጽ ሬዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ሁለተኛው አጋማሽ እንሻገር።
በሶማሌ ክልል በዋና ከተማዋ ጅጅጋ ጨምሮ በተለያዩ ከተሞች የተፈጸመው ጥቃት እጅግ ዘግናኝ እንደነበር ከከፍተኛ ድብደባ በኋላ በሕክምና የተረፉት የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ ገለጡ። የክልሉ አገር ስብከት ሊቀ ጳጳስ በበኩላቸው ሰዎች ከተገደሉ በኋላ ተቆራርጠዋል፣ በእሳት ጭምር ተቃጥለዋል ብለዋል። በክልሉ በዜጎች ላይ የተፈጸመው አሰቃቂ ወንጀል ሰው ሆኖ ከተፈጠረ የማይጠበቅ ነው ሲሉም ገልጸውታል። ጽዮን ግርማ ዝርዝሩን አላት።
ቅዳሜ ሐምሌ 28 እና እሁድ ሐምሌ 29 በኢትዮጵያ ሶማሌ ክልል በጅጅጋ ከተማ በቀብሪ ደሃር፣ ዋርዴር፣ ጎዴ፣ ደጋሃቡርና በሌሎች የክልሉ ከተሞች በሚገኙ 7 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች፣ በጸበልተኞችና ወደ ቤተክርስቲያኒቱ በተጠለሉ የከተማው ነዋሪዎች ላይ የደረሰው ጥቃት እጅግ አሰቃቂ መሆኑን የሃይማኖት አባቶች እየገለጹ ነው። ለዛሬ ከከፍተኛ ድብደባ በኋላ እንደተረፉና ሕክምና ተደርጎላቸው ዛሬ ወደ ቤት እንደገቡ የሚናገሩት በኢትዮጵያ ሶማሌ ሀገረ ስብከት የጅጅጋ ምስራቅ ጸሐይ ኪዳነ ምሕረት ካቴድራል አስተዳዳሪ መላከ ጸሐይ አባ ገብረ ጻድቅ ደባብን አነጋግሬያቸዋለሁ።
ያው እንግዲህ መንግስት ባለበት ሀገር ሰላም ነው ባለበት ሁኔታ የደረሰው ጭፍጨፋ ያልታሰበ ያልታቀደ በመሆኑ በዛ ላይ የሞቱም አሉ የተቃጠሉም አሉ። በዚያ መካከል ከነበረው ጭፍጨፋ አንዱን የነበርኩኝና ያው በህይወትና በሞት መካከል ሰንብቼ ወደ አዲስ አበባ መጥቼ አሁን ታክሜ ወደ ቤት እየገባሁት ነው ያለው።
ምኖት ላይ ነው የተጎዱት? ምን አይነት ህክምና ነው ያገኙት?
ከራሴ ጀምሮ እስከ ታች ድረስ ያልተደበደበ ያልተቀጠቀጠ አካል የለኝም።
በምንድን ነው የደረሰበት ድብደባው?
ድብደባው ያው ቤተ ክርስቲያኑን ለማጥፋት ሲመጡ ሁኔታዎችን በዛ ለመከላከል ሞከርን። በኋላ ቤት ግዝግተን ተቀመጥን። ቤት ተሰብሮ መስታወት ረግፎ በኃይል ገብተው ነው እንግዲህ እዛ ላይ እየቀጠቀጡት። ሌሎቹም በጥፊም በምንም ተደብድበው ያመለጡ አሉ።
እስቲ ወደ ዋናው ጉዳይ እንገባለን። የእርሶትን ብቻ ይንገሩኝና ወደ ዋናው እንገባለን። በዛ መካከል ምንድን የደረሰቦት?
እዛ መካከል እንግዲህ የቤት ውስጥ ያለውኝ ያው የቤቱ መስታየት ነው። ቤቱን ሲመቱ መስታየቱ መቶ ከራሴ ላይ ያረፈ ራሴ ደም ሆነ። ከዚያ በኋላ ደግሞ በዱላ አንገቴ አካባቢ ጋንጄን መቱኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ ደግሞ ውጣ ተብዬ ስወጣ ከጋንጄን ያሁንም በድንጋይ ሲልኝ ባፍ የተደፈው። ከዚህ በኋላ ያለው ሌሎቹ ሮጡ፣ እኔ እዚያው ወድቄ ቀርቻለሁ። እንደ ሞትኩ ነው ሌሎቹ ሰዎች የሚያስቡት። መጨረሻ ላይ ያው ቤንዚን አረብርበው በኪስ ያለውን ሞባይል መታወቂያ ካርድ ቡክ ምናምን ከወሰዱ በኋላ ገላብጠው ልብሴን ቀደው ቀሚሴን ቀደው ቤንዚን አርከፍክፈው ሊያቃጥሉኝ ሲሉ እንደገና ነፍስ ሰራብኝና ወሩጫ ሄድኩ። ስሮጥም እየተከተሉ በድንጋይ አልሰማሁትም። ድንጋዩ ያልተቀጠቀጠ ሰውነት የለኝም። ከዚህ በኋላ ሩጬ በአንድ ጋራጅ የቆመ መኪና ውስጥ ያለው ነፍሴን ለማዳን የሞከርኩት በዚያ ውስጥ ገብቼ በሸራ ተሸፍኜ ሁኔታው እስከሚያልፍ ድረስ እዛ ወድቄ አድሬ ያለው። በማግስቱ ያው አባ ነኝ ብዬ አባ ገብረ ጻድቅ ነኝ ብዬ ቆብ የለም ቀሚስ የለም ወስደው ሰውነቴን አጥበው ማንነቴን ለይተው እንደገና ወደ ሪፈራል ሆስፒታል በጅጅጋ ውስጥ ሰንብቼ
ትናንት ቀዳሚ ወደ አዲስ አበባ መጥቼ አሁን በሕክምና ላይ ነው ያለሁት።
አሁን ጤናዎት በምን ሁኔታ ላይ ይገኛል?
አሁን እግዚአብሔር ይመስገን ያው ደህና ነኝ፣ እየታከምኩ ነው። ያው ቅጥቀጣ ነው በአብዛኛው የደረሰብኝ፣ ከደም ደግሞ በብዛት ፈሶኛል እዚህ አናቴ አካባቢ። በሱ የተነሳ የራስ ማዞርም እንትን አለኝ እና ሌላው ያው ቅጥቀጣ ነው። ቁስለቱ ምኑ አለ በደንብ መራመድ አልችልም። ያው እየተከታተልኩ ነው ያለሁት።
በእለቱ ወደ ተፈጠረው ሁኔታና እርሶ ላይ ይሄ ነገር ከመድረሱ በፊት ምንድን ነው የተከሰተው ወደሚለው ልውሰዶትና ቅዳሜ ሐምሌ 28 ቀን እዛ ቤተ ክርስቲያን ውስጥ ምንድን ነው የሆነው? ምንድን ነው የደረሰው ጉዳት እስቲ ንገሩን።
ቅዳሜ 28 ቀን ከጧቱ 3 ሰዓት ከሩብ ላይ ነው መጀመሪያ ልጆች ከከተማ እየጮሁ መጡ። አለፉ ከላይ የቤተ ክርስቲያኑን እንዳለፉ የጥይት ተኩስ ይሰማ ነበር። ከዚህ በኋላ ግን ያ ጥይት እንደ ርችት መሰለኝ እሱ ከተተኮሰ በኋላ ከከተማ በመኪና እየሞላ መኪናው ክላሲካል እያደረገ የጭነት መኪና እየሞላ ይመጣል። አላሁ አክብር የሚል በስፒከር ቅስቀሳ ይካሄዳል። ያ ሁሉ እየመጣ ኪዳነ ምሕረት ላይ ነው የሚሰፍረው፣ እየመጣ እዛ ላይ ነው የሚወጣው። እንደመጣ የኪዳነ ምሕረትን መደብሮች መስበር ማቃጠል ጀመረ። በሩ እምቢ አላቸው። በሩን በስካባተር መኪና ገፍተው ጣሉ። እዚያ በኋላ እንዳለ ወደ ውስጥ ገባ። እዚህ በኋላ ቤተ ክርስቲያኑ ቢሮዎችን መዝረፍ፣ በመኪና መጫን፣ ማቃጠል፣ መስታወትን ማርገፍ ነው የነበረው። እዚያ በኋላ በቤተ ክርስቲያኑ ብዙ አድክሟቸዋል። በአዶማ በባዴላ እየመቱ እየፈረቀቁ በግድ ብለው ነው የሰበሩት። ከቤተልሔሙ ጫፍ ላይ ሞተው አላሁ አክብር የሚል ድምፅ አሰምተዋል። በዛ ውስጥ የነበሩ ቤተ ክርስቲያን የገባ አይነካም፣ ወደ ቤተ ጸሎት የገባ አይነካም፣ አይደበደብም፣ አይገረፍም የሚል እምነት የነበረው ሰዎች ነፍሴን አውጪኝ ወደ ግቢ የገቡት ሁሉ በዚያው ተጨፍጭፈው ደምተዋል። ብዙዎቹ ደግሞ ሙተዋል። ወደ 4 ያህል አገልጋዮቻችን እዚያው ሙተዋል። የተወሰኑት ደግሞ 3 ያህሉ ተቃጥለዋል። በብዛት ያሉት ደግሞ ከተገደሉ በኋላ ሌሊት ሰው ሳያይ በመኪና ጭነው ወስደው የደፉበት የጣሉበት አይታወቅም እና የደረሰው ሁኔታ በጣም ማስፈቃቂና ዘግናኝ የሆነ ነገር ነው። ጩኸታቸው ወንዱ፣ ሴቱ፣ በአጠቃላይ ብረት ጎራዴ ነገር ቢላዋ ሳይቀር የባህር ዛፍ፣ የእንጨት ጉማጅ፣ ሁሉም መሳሪያ ያዞ ነው የገባው። የሚወረውሩት ድንጋይ ሳይቀር በመኪና ይቀርብላቸዋል። ዙሪያውን ደግሞ ይሄ ልዩ ኃይል የሚባል መሳሪያ አጥምዶ ደግሞ ይጠብቃቸዋል እነሱ እንዳይነኩ ማለት ነው። እና በእንዲህ አይነት ሁኔታ ነው በተለይ እኛ ኪዳነ ምሕረት ላይ በጣም ብዙ የልማት እንቅስቃሴዎች የሚታዩበት ነበር። ዛሬ አመድ ሆኗል። ቤተ ክርስቲያኑ ብዙ ንብረቶች፣ ንዋየ ቅድሳቶች የተከማቹበት ነበር። እሱም እንዳለ ሳናስበው ሳንጠረጥር ቅጽበታዊ የሆነ ነገር በመሆኑ አንድም ነገር ሳይወጣ ያው እዚህ ጉዳት ላይ ደርሷል።
እናንተ ጋር የተገደሉት ካህናት 4 ናቸው። እናንተ ጋር የተቃጠለ አለ?
አዎ የተቃጠለ አለ።
በአጠቃላይ ከኪዳነ ምሕረት ቤተ ክርስቲያን ስንት ሰው ነው የተገደለው? ስንት አስክሬን ነው የተቃጠለው? የካህናቱንና የሌላ ደግሞ የሰዎች?
4 ናቸው። ኪዳነ ምሕረት ላይ ከተገደሉት 4 ናቸው። አንዱ አገልጋዮቻችን አባ ገብረ ማርያም ይባላሉ። አንዱ ደግሞ ቄስ ክፍሌ ይባላል። አባ ገብረ ማርያም ያው ጨፍጭፈው ነው የገደሏቸው። በገጀራ መጥተው ሰው ነው የገደሏቸው። ቄስ ክፍሌ የተባለውን ግን ገለው አቃጥለውታል። አንድ ደግሞ ማን ይሆን እየተባለ ስልኩም አድሬሱም የጠፋ እሱም ተቃጥሎ ተገኝቷል። ሌሎችም ብዙዎች ሞተዋል። እዛ ውስጥ ሩጠው የገቡ ሰዎች አድሬሳቸውም ያልታወቀ የቀን ሰራተኞችም ይሁን ምንም ይሁን ብዙ ሰዎች እዛ ተገለው አይቻለው። ሰው ሳይ ሌሊትን በመኪና ጭነው ወስደዋቸዋል።
በክልሉ ከተሞችና በየቤተ ክርስቲያኑ የደረሰው ጉዳት እጅግ አሰቃቂ ነው የሚሉት መላከ ፀሐይ አባ ገብረ ጻድቅ ብቻ አይደሉም። የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስና በኢትዮጵያ ኦርቶዶክስ አብያተ ክርስቲያን የገዳማት የበላይ ኃላፊ ብፁዕ አቡነ ማቴዎስን ጨምሮ በርካቶችን በጉዳዩ ዙሪያ አነጋግሬያለሁ። እሁድ ምሽት በሚኖረው ሰፋ ያለ ጊዜ ሙሉውን ዝግጅት ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን እናመሰግናለን። ወደ ሌላው ዘገባችን እንለፍ። የአርበኞች ግንቦት ሰባት ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ሎስ አንጀለስና አካባቢዋ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው በወቅታዊ ሀገራዊ ጉዳዮች ላይ ተወያይተዋል። ዘጋቢያችን ዳንኤል አርጋው ጉባኤውን ተከታትሏል። የሚከተለውን ዘገባ ልኮልናል።
የአርበኞች ግንቦት ሰባት በሎስ አንጀለስ አስተባባሪ ድጋፍ ኮሚቴ አዘጋጅነት ባሳለፍነው ቅዳሜ በተዘጋጀው ህዝባዊ ስብሰባ ላይ የንቅናቄው ዋና ጸሐፊ አቶ አንዳርጋቸው ጽጌ እንዳሉት የአርበኞች ግንቦት ሰባት ንቅናቄ ሜዳ ላይ ካሉ ታጋዮችና ከሀገር ውጭና ከሀገር ውስጥ ካሉ አባላት ጋር ባደረገው የድምፅ አሰጣጥ አብላጫ ቁጥሩን የያዘው ንቅናቄው ራሱን ወደ ፓርቲነት ቀይሮ ለመንግሥት ሥልጣን የሚወዳደርበትን ስምምነት ላይ መድረሱን ገልጸው፣ ይሁንና አሰራሩ ዲሞክራሲ የተላበሰ ይሆን ዘንድ በጉባኤው ሙሉ በሙሉ መጽደቅ እንዳለበት አስረድቷል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያዊ ሀገርን ለመገንባት ተዘቆ የሚያልቅ አቅም እንዳላቸው ጠቁመው፣ በብዙ መስዋዕትነት የተገኘው ድል በመቻቻልና በመደማመጥ መንፈስ እጅ ለእጅ በመያያዝ የተገኘውን ድል እንዳይባክን አሳስቧል።
ከዚህ በኋላ እንደዚህ አይነቱ መስዋዕትነት በሚከፈልበት ትግል ስለማናልፍ ነገሮች ቀለሉበት ሁኔታ ውስጥ እየገባን ነው። በዚህ በቀለለ ሁኔታ የሚደረግ ትግል እንደ ድሮ ስለማይከብድ ቁጥሩን በርካታ የሆነ ሰው ይቀላቀልበታል። አገር ቤት እንዳልመለስ ሆናለሁ፣ አባትና እናቴ ቢሞቱ መቅበርም አልችልበት ሁኔታ ውስጥ ገባለሁ፣ ወይ ትንሽ ንብረት ቋጥር ያለው እሷን ወያኔ ይወስዳታል የሚል ስጋት የሌለበት ቁጥራቸው 40-50 ከመሆን በሺህ የሚቆጠር የምትሆኑበት ዘመን የመጣ ይመስለኛል። አገርን የኢትዮጵያ ዲያስፖራ ሊታደግ የሚችልበት አቅሙ በደንብ ተመንዝሮ ገና አላለቀም። አሁን አገር ላይ የተተከሉ ተምቾችን ለመንቀል ትግል የተደረገው አገር በመገንባት ያችን አገር ካለችበት አጠቃላይ ችግር ለመንቀል የዲያስፖራው ጉልበት ተዝንቆ የሚያልቅ አይደለም። የኢትዮጵያ ተሐድሶ በእኔ እምነት የኢትዮጵያን ዲያስፖራ በአግባቡ መጠቀም የሚችል መንግስት ከመምጣትና ካለመምጣት ጋር የተያያዘ ነው። በብዙ መልኩ ታምር መስራት የምትችሉ መሆናችሁን አውቃለሁ። የሚቀጥለው ትግል ቁጥርን አብዝቶ አንድነትን አጠናክሮ ትንሽ ልዩነትን ተሻችሎ የሁሉ መስዋዕትነት የተከፈለበት የኢትዮጵያ የመጨረሻ እድል ቀል አይደለም። ይሄ ከዚህ በኋላ ይቺ ሀገር ሌላ እድል ታገኛለች ብላችሁ ታስቡ ከሆነ እኔ ነቢይ አይደለሁም፣ ግን እንደ ነቢይ መናገር የምችለው አታገኝም። ይሄ እድል እንዳይባክን እጅ ለእጅ ተያይዛችሁ ሀገሪቷ ብዙ መንገዶች መሄድ የሚገባትን ጉዞ ጎማዋን አንዴ ስትሽከረከር ድረስ ከዛ በኋላ ግድ የላችሁም፣ ራሷ ትሽከረከራለች። የዲሞክራሲው ጎማ አንዴ እንዲሽከረከር፣ የመብት የነፃነቱ ጎማ፣ የብልጽግናው ጎማ አንዴ እንዲሽከረከር፣ ይህንን ማድረግ ከቻላችሁ ከዛ በኋላ መተኛት ትችላላችሁ፣ ጡረታ መውጣት ትችላላችሁ። እስከዛው ድረስ ግን አደራችሁን የተጀመረውን ትግል አጠናክራችሁ እንድትቀጥሉ ነው ማሳስበው። ስላዳመጣችሁኝ እጅግ በጣም አመሰግናለሁ።
በዚህ ህዝባዊ ጉባኤ ላይም ከተሳታፊዎች ስለ ግንቦት ሰባት ንቅናቄና የወደፊት ፕሮግራምና እቅድ እንዲሁም በወቅታዊ ሀገራዊ ጉዳዮች ዙሪያ ጥያቄዎች ቀርበው ከንቅናቄው ጸሐፊ ከአቶ አንዳርጋቸው መልስ ተሰጥቶባቸዋል። ምርጫው ሰላማዊና ፍትሐዊ ይሆናል ብለው ያስባሉ ወይ ተብለው ለቀረበላቸው ጥያቄ አቶ አንዳርጋቸው ሲመልሱ፣
ምርጫው ሰላማዊና ዲሞክራሲያዊ ፍትሐዊ ይሆናል ብለን እኛ እናስባለን። ምክንያቱም ይህን የምናስበው መቋቋም የሚገባቸው ከምርጫ ጋር የተያዙ ነገሮች እንደሚቋቋሙ ተስፋ ስለምናደርግ ነው። እንደነ ዶክተር አብይ ጋር በዚህ ስምምነት ነው። ሁለተኛ የእነሱ ቁርጠኝነት አይተማመንም። እነሱ በኢትዮጵያ ዲሞክራሲ ሊኖር ይገባዋል የሚለው እምነታቸው የመነጨው በሌላ ቦታ ላይ ተናግረዋለሁ፣ ፈረንጆችን ለማስደሰት አይደለም እንደነመለስ ወይም ፈንድሬክ እርዳታ ዲሞክራሲ ስላለን እርዳታ እናገኛለን በሚል እምነት አይደለም። ወይም ደግሞ ዲሞክራሲ የሚባሉ ጽንሰ ሀሳቦችን ከተለያዩ መጽሐፎች በመለቃቀም ጥቅስ ለመጥቀስ እና ለመደርደር እንደመለስ በማሰብ አይደለም። የነሱ ዲሞክራሲ ኮሚትመንት የመጣው አገሪቷ ሄዳ ደርሳበት ከነበረው እጅግ አደገኛ ሁኔታ የመነጨ ያወጣለ። ምን ማለት ነው? ከስቃይና ከመከራ የመጣ እውቀት ነው የነሱ እውቀት።
በቀላሉ ወደ ጎን ሊገቡት የማይችሉ የሚመሩ ለዚህ ነው ምርጫ 17 ቤት መለስ ዴሞክራሲ ፋሽን አይደለም። የሀገሪቱ ህልውና መኖር አለመኖር ጉዳዩ የተመሰረተው በዲሞክራሲ ላይ ነው። ስለዚህ ምርጫውን ፍትሐዊ ምናምን እናደርጋለን ሲል ቀረበና ህብረትና ድርጅት መጥተው ከአርባ ነው ሀምሳ ወንበር በላይ እንዳላገኙ አቃል በዛ ምርጫ ወያኔ ሲያሸንፉት በጠመንጃው በወታደሩ ጉልበት ምርጫውን ገልብጠው ስልጣን ላይ ቆየበት ሁኔታ ተፈጥሮ ነው። ዛሬ ግን እና አብይና ለማ ይህንን ሁኔታ መሆን አለበት ሲሉ ቅድም እንዳልኩት ከመኖር ወያለመኖር ጠርዝ ላይ ደርሳ የነበረች ሀገርና የሁሉንም ህዝብ ህይወት ሲኦል የሚያደርግ ሁኔታ በአይናቸው አይተው ከዛ ጠርዝ በመመለስ ይመጣል። ሌላ መንገድ የለውም። ሌላ አስተዳደር ሊኖረችም ይህን ችግር የሚፈታ ከሆነ እኛም ጠፍተን ድርጅታችንም ተሸንፎ ተበትኖ ይሁን እዚህ ላይ ዴሞክራሲ መጥተን አማራጭ ሌሎ ጉዳይ ነው ብሎ የሚያምኑ ሰዎች ናቸው። ተስፋ አደርጋለሁ በዚህ አደባባይ ለምትችል ይመስል ሌላቸው ወደ
በመጨረሻም አቶ አንዳርጋቸው ጽጌን በሎስ አንጀለስ ከተማ ስለተደረገላቸው አቀባበልና ስለ ህዝባዊ ጉባኤው የተሰማቸውን ስሜት ያጋሩኝ ዘንድ አጭር ቆይታ አድርጌ ነበረ።
እጅግ በጣም የሚያስደስት ነበረ። ከፍተኛ የሆነ መግባባት ኃላፊነት የተሰማው ተቆርቋሪነት የሚታይበት ስብሰባ ነው። እግረ መንገዴንም እኔ በታሰርኩበት ሰዓት ላይ ሎስ አንጀለስ የሚገኙት ትውልደ ኢትዮጵያ ላደረጉት ትግል ምስጋና ማቅረቢያ መድረክ ነው የነበረው። ህዝቡ ስሜቱ በጣም ጥሩ ነው። የመጣውን ለውጥ ተስፋ ያይበታል። እንዲሳካ ጥልቀት እንዲያገኝ ያቁን ሁሉ እንደሚሰራ ነው የተረዳሁት። አንድ ሁለት ጊዜ መጥቼ ነበረ መጀመሪያ በቅንጅት ዘመን፣ በኋላ ግን ግንቦት ሰባት ከተቋቋመ በኋላ አንድ ጊዜ መጥቼ ነበር። ግን እንዳሁኑ ኢትዮጵያውያን መንፈስ ተነቃቃበት ተስፋ የሚያዩበት ሁኔታ አይቼ አላቅም። ይሄ ከፍተኛ ለውጥ ነው። ሰላም ይኖራል፣ መረጋጋት ይኖራል። በዘር ላይ የተመሰረተ ፖለቲካ አቁሞ በዜግነት ላይ የተመሰረተ ሀገራዊነት የሚጠብቅበት ሁኔታ ይመጣል። ከዛ ደግሞ አሰቃቂ የሆነው የሀገራችን የማህበራዊና ኢኮኖሚ ችግሮች የሚፈቱበት ሁኔታ ይመጣል የሚል ተስፋ ነው ያለ።
የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ናቸው። እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አሁን ደግሞ በሶሎሞን ክፍሌ እየተሰናዳ በየሳምንቱ ሰኞ የሚቀርበው የስፖርት ፕሮግራም
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኬንያዊቷ ሉሲ ዋምቡይ ሙሪጊ እና የስፔኑ ኪሊያን ጆርኔት በሦስተኛው የስዊዘርላንድ የተራራ ላይ ሩጫ ውድድር ድል ተቀዳጅተዋል። በቢሲክሌት የ20 ዓመቱ ኢትዮጵያዊ ወጣት በረከት ደሳለኝ እየተካሄደ ባለው ቱር ሩዋንዳ ስድስተኛውን ደረጃ የ108.6 ኪሎ ሜትር ከባድ ውድድር አሸንፏል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በአትሌቲክሱ የሩጫ ስፖርት ዜና ልጀምር። ኬንያዊቷ ሉሲ ዋምቡይ ሙሪጊና የስፔኑ ኪሊያን ጆርኔት ትላንት ድል የተቀዳጁበት ሦስተኛው የተራራ ላይ የዓለም ዋንጫ ሩጫ ውድድር የተካሄደው በስዊዘርላንዷ የዚናል መንደር ቫሌ ነው። ሙሪጊ የዓለም ሻምፒዮን ስትሆን ትላንት በጂናል ስታሸንፍ ለሦስተኛ ጊዜ ነው። ከተቀናቃኞቿ ቀድማ ያመለጠችው ኬንያዊት ብቻዋን ሮጣ የገባችበት ሰዓት 2:57:55 ሆኖ ተመዝግቧል። ተከታዩዋን በሁለተኝነት ያጠናቀቀችውን አትሌት ከሦስት ደቂቃ ተኩል በላይ ቀድማ ገብታለች። የኮርሱን ሬኮርድ ለመስበር ነበር ዓላማዬ፣ በወቅቱ ሞቃት አየር ምክንያት ግን አልተሳካልኝም። ያም ሆኖ ግን በማሸነፌ ደስተኛ ነኝ ብላለች ኬንያዊቷ ሉሲ ዋምቡይ ሙሪጊ። የወንዶቹን ያሸነፈው የስፔኑ ኪሊያን ጆርኔት በተራራ ሩጫ ውድድር ከዓለም ከዋክብቱ አንደኛው ሲሆን ትላንት ለስድስተኛ ጊዜ መሆኑ ነው በድል ሲያጠናቅቅ። 31 ኪሎ ሜትሩን በ2:31:40 ሲሸፍን ሁለተኛውን የብሪታንያ ሯጭ ሮቢ ሲምፕሰንን በ92 ሴኮንድ ቀድሞታል። ኪሊያንም በወቅቱ ሞቃት አየር ምክንያት ዓላማው እንዳልተሳካለት ተናግሯል። እየተካሄደ ባለው የቱር ደ ሩዋንዳ ዓለም አቀፍ ቢስክሌት ውድድር ስድስተኛውን ደረጃ ከባድ አቀበት የበዛበት የ108.6 ኪሎ ሜትር ግልቢያ የ20 ዓመቱ ወጣት ኢትዮጵያዊ በረከት ደሳለኝ ቀድሞ ገብቷል። የመወዳደሪያ ከፍታው 2450 ሜትር እንደሚደርስ የተገለጸ ሲሆን በዚህ ውድድር ለመጀመሪያ ጊዜ ለገባው ለወጣቱ በረከት ብዙም እንዳላስቸገረ ታይቷል። ሁለተኛውን የዩጋንዳ ጋላቢ ሳሙኤል ሙጊሻን መጨረሻው ላይ በአንዲት ሴኮንድ ቀድሞ ነው ያጠናቀቀው። ጥሩ ፉክክር ታይቷል። ደቡብ አፍሪካ ሶስተኛ፣ አልጄሪያ አራተኛ ሆነዋል። ቢሲክሌቱ ይኸው ነው። ለሀገር ውስጥና ለውጭ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ክረምቱን ተከትሎ የሚመጣው የተጫዋቾች የረፍት ጊዜ እየተገባደደ ሲሆን ለ2011 የኢትዮጵያ ፕሪምየር ሊግ ሻምፒዮና ክለቦች የሚያደርጉትን ዝግጅት ጀምረዋል። የኢትዮጵያ ብሔራዊ እግር ኳስ ቡድንም ዋልያዎቹ ሐዋሳ ላይ ከትሞ ለ2019 አፍሪካ ዋንጫ ማጣሪያ ለማድረግ በዝግጅት ላይ ይገኛል። የዋልያዎቹ ሁለተኛ ማጣሪያ ከሴራሊዮን ጋር ጳጉሜ 4 ቀን 2010 ዓ.ም በሐዋሳ ኢንተርናሽናል ስቴዲየም ይደረጋል። በዚሁ ወደ አውሮፓ ተሸጋግረን በስፔን ላሊጋና በጀርመን ቡንደስሊጋ የአሸናፊዎች አሸናፊና የሱፐር ካፕ ዋንጫ ጨዋታዎችን እንዲሁም የ2018-19 የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ግጥሚያ ውጤቶችን እንመለከታለን። በጀርመን ቡንደስሊጋ የሱፐር ካፕ ተጋጣሚዎች ባየር ሙኒክ እና ኢንትራ ፍራንክፈርት ሲሆኑ በጨዋታ ብልጫ እና በሰፊ የጎል ልዩነት ባየር ሙኒክ በኢንትራ ፍራንክፈርት ላይ 5 ጎል ቆጥሮበት በማሸነፍ ዋንጫውን አንስቷል። ፖላንዳዊው ፕሮፌሽናል ሮበርት ሉዋንዶቭስኪ ከአምስቱ 3ቱን ያገባ ተጫዋች ሆኗል። ለመጀመሪያ ጊዜ በአንድ ጨዋታ ብቻ የተጠናቀቀውና ከሀገር ውጭ የተደረገው የስፔን ላሊጋም የአሸናፊዎች አሸናፊ ዋንጫ ሞሮኮ ላይ ተካሂዷል። በውጤቱም ባርሴሎና ሲቪያን 2-1 በመርታት በአመቱ 3ኛ ዋንጫውን አንስቷል። ሲቪያ ቀድሞ ከማግባቱም በላይ ፍጹም ቅጣት አግኝቶ በባርሴሎና በረኛ ከሽፎበታል። ጄራርድ ፒኬ እና ኦስማን ደምበሌ ከረፍት በፊትና ከረፍት መልስ ለባርሴሎና ጎሎቹን ያስቆጠሩ ናቸው። በተለይ ኦስማን ደምበሌ ከርቀት አክርሮ የመተራት ኳስ የግቡን አግዳሚ የውስጥ ክፍል ገጭታ ከመረብ ማገናኘቱ ተደናቂ አድርጎታል። ሊዮኔል ሜሲ ግሩም ተንቀሳቅሷል። ለባርሴሎናም 33ኛ ዋንጫ በማስገኘት አዲስ ሪከርድ አስመዝግቧል። ሌላው የ2018-19 የእንግሊዝ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታ ውጤቶች ሲሆን 8 ግጥሚያዎች በመሸናነፍ ሲጠናቀቁ 2 ግጥሚያዎች አቻ ተለያይተዋል። በአርሴናል ሜዳ የአርሴናልና የማንቸስተር ሲቲ ጨዋታ የተጠበቀ ሲሆን የአምናው ሻምፒዮን ማንቸስተር ሲቲ በሁሉም አቅጣጫ የበላይነቱን አሳይቶ ብልጫ ወስዶ 2-0 አሸንፏል። የአርሴናሉ በረኛ ፒተር ቼክ ያለቀላቸውን ኳሶች ባያመክን ኖሮ የግቡ ብዛት ከዚህም በበለጠ ይሆን ነበር። የዕለቱ ኮከብ ራሂም ስተርሊንግ ከረፍት በፊት ከረፍት መልስ ደግሞ በርናንድ ሲልቫ ለማንቸስተር ሲቲ ያስቆጠሩ ተጫዋቾች ናቸው። ሌላው በሰፊ የጎል ልዩነት ያሸነፈው ሊቨርፑል ዌስትሃም ዩናይትድን 4-0 ሸኝቶታል። ሰይዶ ኦማኒ 2፣ ሳላህና ስተሪጅ 1-1 አግብተዋል። ሌሎች ጨዋታዎችም ተካሂደዋል።
ለዛሬ በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞንና ገዛኝ እናመሰግናለን። አድማጮች፣ ከመሰናበታችን በፊት አጠር አጠር ያሉ ዜና አሰማለሁ። የተናጠል ተኩስ አቁም ማድረጉን ያስታወቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አመራሮች ትናንት አዲስ አበባ ገብተዋል። ሻንጣችንን ይዘን ነው የመጣነውና አንመለስም ሲሉም ቃል አቀባዩ ተናግረዋል። ይህ በዚህ እንዳለ የሶማሌ ክልል ገዢ ፓርቲ የሶማሌ ሕዝብ ዲሞክራሲያዊ ፓርቲ አዲስ ሊቀመንበር መርጧል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሼዲ ናቸው የተመረጡት። በሰኔ 16ቱ የጠቅላይ ሚኒስትር አብይ አህመድ ድጋፍ ሰልፍ ላይ የቦምብ ጥቃት ሰንዝረዋል ተብለው በተጠረጠሩ ሰዎች ላይ ጠቅላይ አቃቤ ሕግ ክስ አደራጅቶ እንዲያቀርብ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ፈቅዷል። የአዲስ አበባ ፖሊስ ኮሚሽነርን ጨምሮ የሌሎችን የፖሊስ መኮንኖች ዋስትና ጉዳይም ለመወሰን ለነገ ቀጠሮ ይዟል። ኢትዮጵያ ለአባይ ግድብ ግንባታ አዲስ ሹም አስቀመጠች። ሲኖ አበቃ።
የተከበራችሁ አድማጮች፣ ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች ተጠናቀዋል።
ያስተናገድናችሁ አዲሱ አበበና
ቆንጂት ታየነን፣ አብራችሁን ስላመሻችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም፣
ደህና ደሩ።